ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 22 ቀን 2012 ዓ.ም ተመረሰ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው። በሁዋን ቻይና በትምህርት ላይ የሚገኙ ወደ 300 የሚደርሱ ኢትዮጵያውያን ተማሪዎች አባል የሆኑበት የኢትዮጵያ ተማሪዎች ህብረት በሁዋን ቻይና የተባለው ድርጅት ባወጣው መግለጫ ኢትዮጵያውያን ተማሪዎች የኮሮና ቫይረስ ለመጀመሪያ ጊዜ በተከሰተባት ከተማ ውስጥ በመኖራቸው ከፍተኛ ስጋትና ድንጋጤ የፈጠረባቸው ቢሆንም እስካሁን በበሽታው የተጠረጠረም ሆነ የተያዘ የማህበሩ አባል እንደሌለ አስታውቋል። ተማሪዎቹ እስካሁን የቻይና መንግስት በሚሰጠው መመሪያ መሰረት ከፍተኛ ጥንቃቄ በማድረግ ራሳቸውን ቢጠብቁም ስጋት ውስጥ መሆናቸውንና አገዛዙ ወደ አገራቸው በአፋጣኝ እንዲወስዳቸው መጠየቃቸውን መግለጫው አስታውቋል። በተያያዘ ዜና የዓለም የጤና ድርጅት ሐሙስ ጥር 21 ቀን ምሽት በሰጠው መግለጫ ቫይረሱ በቻይና ብቻ ሳይሆን በሌሎች አገሮችም በከፍተኛ ፍጥነት እየተስፋፋ ነው ካለ በኋላ የኮሮና ቫይረስ ዓለም አቀፍ የጤና ስጋት ነው ብሎ አውጇል። እስካሁን በቫይረሱ ከ8000 በላይ ሰዎች የተጠቁ ሲሆን ከ217 በላይ ህይወታቸውን ያለፈ መሆኑን መረጃዎች ተሰጥተዋል። በምዕራብ ወለጋ ያለው የጸጥታ ሁኔታ እጅግ ተባብሷል። በአገዛዙ የጸጥታ ኃይሎችና በኦነግ የታጠቀ ኃይል መካከል እየተካሄደ ባለው ግጭት ምክንያት የአካባቢው ነዋሪዎች ከፍተኛ የጸጥታ ችግር ውስጥ የገቡ ሲሆን በርከት ያሉት መኖሪያቸውን እየለቀቁ ወደ ጋምቤላና ወደ ሌሎች ከተሞች እየሸሹ መሆናቸውን ለዜና ተቋሞች ከሰጡት መረጃ ለማወቅ ተችሏል። በአካባቢው የስልክና ኢንተርኔት አገልግሎት ከተቋረጠ በርካታ ሳምንታት ያለፉ ሲሆን ከሁለት ወራት በፊት በአካባቢው በታጣቂዎች ታግተው የተወሰዱት የደምቢዶሎ ዩኒቨርሲቲ አማራ ተማሪዎች እስካሁን መዳረሻቸው አልታወቀም። በተያያዘ ዜና የነዚህ ተማሪዎችን በግፍ መታገት ኢትዮጵያውያን የሚያካሂዱት የተቃውሞ ሰልፎች እየቀጠሉ የሚገኙ ሲሆን አርብ ጥር 22 ቀን በሰሜን ጎንደር ደባር ከተማና በምዕራብ ጎንደር ባርማጭሆ የምድረገነት ከተማ ነዋሪዎች እገታውን በማውገዝ የተቃውሞ ሰልፍ አካሂደዋል። ቅዳሜ ጥር 23 ቀን በአዲስ አበባ ከተማ የተቃውሞ ሰልፍ የሚካሄድ መሆኑን አዘጋጆቹ ገልጸዋል። ከሰኔ 2011 ዓ.ም ተመረጀ ጀምሮ በአራት አቅጣጫ ወደ ኢትዮጵያ የገባውን ያንበጣ መንጋ ለመከላከል እየተካሄደ ያለውን እንቅስቃሴ አጥጋቢ ያለመሆኑን የእርሻ ሚኒስቴር ገለጸ። 3 አውሮፕላኖች በመከራየት በአምስት ክልሎች በሚገኙ 62 ወረዳዎች የመከላከል እርምጃ ቢወሰድም መንጋው በአዲስ መልክ እየተፈለፈለና እየተባዛ ነው ማለት የሚኒስቴሩ መግለጫ ያብራራል። እስካሁን 80 ሚሊዮን ብር ወጪ ተደርጎ የተፈለገውን ውጤት ያላስገኘ ሲሆን በጀቱን በእጥፍ ጨምሮ የተቀነባበረ ዘመቻ እንዲደረግ ሚኒስቴሩ አሳስቧል። ሰሞኑን ያንበጣው መንጋ ናዝሬት አካባቢ ታየ መሆኑን የዓይን እማኞች የገለጹ ሲሆን አርብ በአዲስ አበባና በዙሪያዋ ያሉ ከተሞች መታየቱን ነዋሪዎች ተናግረዋል። ካለፈው ህዳር ወር ጀምሮ በተለያዩ ከፍተኛ ትምህርት ተቋማት ውስጥ በተፈጠረ የጸጥታ ችግር ምክንያት ከ35000 በላይ የሚሆኑ ተማሪዎች ትምህርታቸውን አቋርጠው የወጡ መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስቴር ገለጸ። በከፍተኛ ተቋማት ውስጥ ለተከሰቱት የጸጥታ ችግሮች በየአካባቢው ያሉ ጎጂ ፖለቲካ እንቅስቃሴዎች፣ በትምህርት ተቋማቱ የመሰረተ ልማት አለመሟላትና በመገናኛ ብዙሃን የሚሰራጩ የተዛቡ መረጃዎች እንደ ምክንያት ቀርበዋል። በችግሩ ተሳትፈዋል በተባሉ ከ1200 በበለጡ ተማሪዎች መምህራንና የአስተዳደር ሰራተኞች ላይ አስተዳደራዊ እርምጃ መወሰዱን ሚኒስቴሩ ገልጿል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ተከታዩንና በሐረር የከተራና የጥምቀት በዓላት ወቅት በከተማው ተከስቶ የነበረውን ሁኔታ በአይን ምስክርነት የላኩልን በጽናት ዘከሰም ከሐረር ናቸው። ሐረርና ጥምቀት ዘንድሮ በከተራለት ማለዳ ላይ የእምነት ተከታይ ወጣቶች ያከባቢው የወጣት ስብስብ ጃኖ በመባል ይታወቃል እንደ ተለመደው ለበዓሉ ድምቀት ባንዲራና ያከባቢ ጽዳት የፈጸሙ ሲሆን አራተኛ አከባቢ ያለው ገብርኤል ቤተክርስቲያን እሁድ ማለዳ ያከባቢው ቄሮ አመራር የሆነ ተከታዮቹን አስከትሎ በመግባት ባንዲራ መቆራረጥ ሲጀምር ግቢ ውስጥ የነበሩ አማኞች ድርጊቱን ለማስቆም ሲሞክሩ ግጭቱ ይጀምራል። ከግቢው ሸሽተው እንዲወጡ ቢገደዱም ቀድመ ዝግጅት የተደረገለት በመሆኑ ቁጥሩ ከፍተኛ የሆነ ህዝብ ዱላና ምንጫ ይታጠቁ አራተኛ ባለው ትልቁ መስጊድ የእዝ ጣቢያ ግቢውን ሞልተው በተጠናና በቡድን በመካፈል በአካባቢው ያሉ የክርስትና እምነት ተከታዮችን ቤት ማቃጠልና ንብረት መዝረፍ በመጀመር ያቶ መላኩን የንግድ ፎቅ በማቃጠልና ንብረት በመዝረፍ ተጀመረ። ይህን ተግባር በግንባር ቀደምትነት የሚመሩት የአካባቢው ነዋሪዎች ያለመሆናቸውን ነዋሪዎች ይናገራሉ። በመቀጠልም መንገዶች በድንጋይና ዱላ እንዲሁም መንጫ በያዙ ሰዎች ተዘጋ። በስፍራው ያለው የክልል ፖሊስና ፌደራል ፖሊስ ዘረፋውንም ሆነ መንገድ ሳያስከፍት ሂደቱን መከታተል ብቻ ሆነ ስራው። ታቦታት ወደ ማደሪያቸው የመንቀሳቀሻ ሰዓት ሲደርስ እንዳይንቀሳቀሱ ከአራተኛ መስጊድ የመሸገው ኃይል አይወጣም አለ። በዚህ ጊዜ አማኙ የታገዱትን ለማጀብና መንገድ ለማስከፈት ሲንቀሳቀስ የመሳሪያ ተኩስና አስለቃስ ጭስ ሊበተን ቢሞክርም ህዝቡ ገፍቶ መንገድ በማስከፈት ታቦታቱን ወደ ማደሪያቸው አደረሰ። በማግስቱ የጥምቀት በዓሉ ተፈጽሞ ታቦታት ወደ የጣቢያቸው ሲመለሱ አሁንም መንገድ ተዘጋ። ህዝበ ክርስቲያኑ መንገድ ለማስከፈት ተመመ። በዚህ ጊዜ ነው አሁንም የጸጥታ ኃይሉ በህዝቡና በታቦታት ላይ ተኩስና አስለቃስ ጭስ መተኮሱን የቀጠለው። የተቆጣውና አድሎ የተደረገበት ህዝብ የኃይል እርምጃ መውሰድ ጀመረ። በሂደቱም የኦኤምኤን ቴሌቪዥንና የኦብኮ ጽህፈት ቤት ቢሮዎች ተሰባበሩ። በመቀጠልም በከተራው ዕለት ተይዘው የታሰሩትን አራተኛ ፖሊስ ጣቢያ ጥሶ በመግባት አስፈታ። መንገዱንም በማስከፈት ታቦታትን እቦታቸው አደረሰ። ሆኖም ግን የሃይማኖት ግጭት እንዲፈጠር ቀደም ብሎ የተዘጋጀው ጽንፈኛ ኃይል ለሊቱን ቤት ማቃጠልና ዘረፋውንም በመቀጠል ነዋሪው ሸሽቶ ገብርኤል ቤተክርስቲያን እንዲጠለል አደረገ። እስካሁንም በዚያው ይገኛሉ። ለዚህ ሁሉ ግጭት ቅድመ ዝግጅት የተጀመረው ጥር 3 ቀን ኦብኮ በሐረር በጠራው ስብሰባ ላይ መሪዎቹ ያደረጉት ቅስቀሳ ነው። ህዝብን እርስ በርስ እንዲጋጭ የሚያደርግና ኃላፊነት የጎደለው ነበር። መራራ በቀለ ገርባና ጃዋር ከተናገሩት የጃዋርን መጥቀስ በቂ ይሆናል። የዘንድሮው ምርጫ የነጃራ አባገዳን የትግል ዓላማ የምናሳካበት ወሳኝ የትግል ምዕራፍ ነው ብሏል። አይኤስኤልኦ የመሪ የነበረ የእስልምና መንግስት ለመፍጠር በመስራቅ ሐረርጌ ይንቀሳቀስ የነበረ አሸባሪ ተቋም ነው። በጥምቀት የጀመረው የጽንፈኞች እንቅስቃሴ እስካሁን ያላቋረጠ ሲሆን የገጠሩን ነዋሪንም ምርቱን ወደ ገበያ እንዳያወጣ በመደረጉ ህዝቡ እየተማረረ ከመሆኑም በላይ ይህን የሚፈጽሙት የኛ የሆኑ ሰዎች ለኛ መከራና ስቃይ እንጂ ያተረፉልን እነሱ በዘረፋና በንጥቂያ በልተው ሲያድሩ እኛ ግን ልጆቻችን በረሃብ ውስጥ መኖራቸው ነው ሲሉ አመረው ይናገራሉ። ለምሳሌ ጥር 19 ቀን ባወዳይ ወለምቦ ትምርት ቤት ቄሮዎች ትምርት ቤቱን ለመዝጋት ሲንቀሳቀሱ ህዝቡ መንጫውን ዱላውን ይዞ በነቂስ በመውጣት አባሯቸው ካረር ተመላልሰው የሚያስተምሩትን ካደጋ ታድጎ ሸኝቷቸዋል። ጥር 20 ቀን ማታ ማን እንደጠራው የማይታወቅ የሥራ ማቆም አድማ ወደ አዲስ አበባ መውጫ መንገድ የተዘጋ ሲሆን በከተማውም እንቅስቃሴ ለማንገድ የተቀሳቀሱ ቄሮዎች ያደረጉት ሙከራ ባይሳካም ቢሮዎች የንግድ ሱቆች በሙሉ ዝግ ሆነውለዋል። በአጠቃላይ የህዝቡን ሰላማዊ እንቅስቃሴ የሚታደግ ምንም መንግስታዊ ጥበቃ የሌለው ሲሆን ህዝቡም ይህን በመረዳት በአንድ በመቆም ጽንፈኛውን ለሚቀጥለው ስልጣን እንጂ ለሚቀጥለው ትውልድ የማያስበውን ህዝብን በሃይማኖትና በዘር እርስ በርሱ እንዲጋጭ ማድረጉን ተረድቶ በአንድ በመቆም ሰላሙን እንደሚመልስ ጥርጥር የለውም። ለዚህም በህብረት እንታገል ሲሉ በጽናት ዘከሰም ከሐረር ደብዳቤያቸውን አጠረቀዋል።
የድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት የሬዲዮ ስርጭት የደብዳቤዎች አምድ ዝግጅት ክፍል። ዛሬ በሀገራችን የሚታየው ምስቅልቅል ሁኔታ እንዴት ሊጸነስ ሊያድግ ሊጎረምስና ሊጎለምስ ቻለ ብሎ መጠየቅ ወደ መፍትሄው ያደርሰናል። መልሱ ባጭሩ የስልጣን ጥመኝነትን ለማርካት በሚፈጥሩ አቋራጭ አማራጮችን በመጠቀም የሚደረግ የስግብግብ ንዑስ ከበርቴዎች የማምታቻ ፖለቲካ ነው። በመሰረቱ እንደ ኢትዮጵያ በመሰሉ ሀገራት የብሔር ጭቆና ቢኖርም እንደ ዋና የሀገርን ችግር መፍቻ የፖለቲካ ትግል መስመር አድርጎ መከተል የህዝብ የትግል ምርጫ ሳይሆን የሊቃን ጥራዝ ነጠቅነትን የሚያሳይ ነው። ከጥንት አንስቶ እስከዛሬ አንድነት ብርታት ኃይል እንጂ ሽንፈት ሆኖ አልታየም። ቋንቋችን ቆረቆዘ፣ ባህላችን ተዳከመ፣ ማንነታችን ኮሰመነ የሚሉ መቀስቀሻዎችን ይዘው የሚቆሙ ቡድኖች አብዛኛዎቹ ገና ከጅምራቸው አጨብጫቢ በማጣት እንደ ቡንኝ ቦነው እንደ ውሃ ተነው የሚጠፉ ሲሆን ጥቂቶቹ ደግሞ የሐሰት ትርክቶችን የአንድ ጎሳ አባላት የሌላ ጎሳ ተወላጆችን በጥላቻ እንዲያዋቸውና ደማቸውን እንዲያፈሱ በማድረግ ያልነበረ መቆራቆዝ እንዲፈጠር እያደረጉና ፍጻሜው የጦርነት አማራጭ ብቻ እንደሆነ በሰፊው ያራግባሉ። እነዚህን መሰሎቹ ሀገር፣ አንድነት፣ የጋራ እሴት፣ የጋራ ታሪክ የሚባል ሁሉ ጠላቶቻቸው ናቸው። የእርስ በርስ ግጭቶች እየተበራከቱና አስተቃቂ ጭፍጨፋዎች የዕለት ተዕለት ወሬ እየሆኑ በሄዱ ቁጥር የበቀል ጦሮች ከሁለቱም ጎራዎች እየተሰበቁና እየተወረወሩ ቅራኔው በአዲስ መልክ ደም የተላበሰ ይሆንና ሰዎች በሰዎች ላይ እየተነሱ ይተራረዳሉ። ይህን ድርጊት የሚያስፈጽሙት የጽንፈኛ ቡድኖች መሪዎች ግን እሳቱን እየቆሰቆሱ የደም ጎርፍ ድረስ አበጅቶ እንዲወርድ ከፍተኛው የጥላቻ ዝራፋቸውን ያጮሃሉ። የኋላ ኋላ ተደራዳሪ ሆነው ብቅሉና ስልጣን መንበር ላይ ፊት ይላሉ። በጭፍጨፋው ቅስሙ የተሰበረ ህዝብን በዲሞክራሲ ስም ሰጥ ለጥ አድርገው ይገዛሉ። ይህን አቅ በኢትዮጵያ እያየነው እየኖርነው ለ29 ዓመታት ቁም ስቅላችን እያየንበት ነው። ዛሬ በአስደንጋጭ ሁኔታ ይህ የዘር ፖለቲካ ይዘቱና ስልቱን መቀየሩን እያየን ነው። በሰሜንና በሰሜን ምዕራብ ወያኔ አሸባሪ ኃይሎችን እያደራጀና በተለያዩ ጊዜያት በሰላማዊው ህዝብ ላይ ጥቃት እያደረሰ ሲሆን ኦነግ ከእስላማዊ ኦሮሚያ ከሚሉ ኃይሎች ጋር በማበር ለአይን የሚሰቀጥጡ ለጆሮ የሚከብዱ ጭፍጨፋዎችን እያካሄደ ነው። አማራና ክርስቲያንን በገጀራ በመንጫ በመጥረቢያ ብለው ግደለው እያሉ የሚፎክሩ እንደልባቸው እየፋለሉ እየተቃቀፉ ግንባር እየመሰረቱ ነው። ህዋት ደቡብ ኢትዮጵያ የብጥብጥ ቀጠና እንዲሆን እየጣረ ነው። በመጀመሪያ ደቡብ ኢትዮጵያ በክልልነት እንዲበታተን የተያዘው ውጥን በሲዳማ ታይቷል። ይህ ሁኔታ በሌሎችም ይቀጥልና የግንጠላን ቅጥቃት እንዲካሄድ ህዋት ውስጡን በመቀስቀስ መያያዙን ከአንዳንድ የአካባቢው ወዳጆቼ መረዳት ችያለሁ። ለግንጠላ ህዝበ ውሳኔ የመስጠት ሂደቱ እንደ ኤርትራው ለምርጫ የሚቀርበው ባርነት ነጻነት የሚለው እንደሆነም ከወዲሁ የታወቀ ሆኗል። አንዳንዶች ኢትዮጵያዊ ዜግነታቸውን መልሰው ከመቀዳጀት በአውሮፓና አሜሪካ ዜግነታቸው የሀገራችንን ፖለቲካ ሲያምስ እያየን አደርባይ ሁሌም ቢሆን አገሩ ሆዱ ነው የሚለውን አባባል እንድናስታውስ አድርጎናል። በአሁኑ ወቅት የፖለቲካ ስልጣን ርካቡን የተቆናጠጠው ቡድን በስልት በኦሮሞ ህዝብ ስም የኦሮሞ አገዛዝን ለተራዘመ ጊዜ ለማስፈን ከተለያዩ ጠባብና ጥንፈኛ ቡድኖች ጋር እየመከረ መሆኑ ሲታሰብ ሀገራችን የቱን ያህል በአደገኛ የዘር ፖለቲካ እየተተበተበች እንደሆነ ማስተዋል ይገባናል። ሌሎች ሁሌም ሲሉ የሚደመጡት የፖለቲካ መስመራቸው የካፒታሊስት እንደሆነ ብቻ ሲሆን ስለሰፊው የኢትዮጵያ ህዝብ መብቶች ምንም ማለት አለመፈለጋቸውና የሚሉትን ካፒታሊስት መስመር እንኳን በቅጡ የማለቱ ድፍረቱና ዝግጁነቱ እንደሌላቸው እያየው እነዚህና መሰሎቻቸውን ከላያቸው ላይ ተጭኖ የሚገልባቸው ሌላ ኃይል እንዳለ ያከራክረን የሚገባ እንዳልሆነ መረዳት ይቻላል። በተመሳሳይም የኦሮሞ ጠባቦችን በስልጣን ኮርቻ ለማሰንበት በእርጋ ስራሽ ስልት ብልጽግና ቢሉ የማን ብልጽግና? የጥቂት ዘረኞች፣ የጭብጥ ቀማኞች፣ የአጉራ ዘለል ደም አፍሳሾች፣ የአደርባዮች፣ የባንዶችና የአንጃዎች ብልጽግና ለመሆኑ ተርጓሚ አያሻውም። ሀገራችን ፖለቲካም እያደር ከመጥራቱ እየደፈረሰ አተላ ባተላ ላይ ተደባልቆ እየተበጠበጠ ይገኛል። ለምን አልጠራለ ብሎ መጠየቅ ወደ መስጊው ለመንደርደር ያስችለናል። አንድ በሐቅ ለሀገር አንድነት ክብርና ለእልና ለህዝብ ሰባዊና ዲሞክራሲያዊ መብቶች መከበር የሚታገል ድርጅት የትግል ዓላማና ግብ ሊኖረው የግድ ሲሆን ከዚሁም ጋር ግቡን ለማሳካት በግብር የሚያውላቸው የመታገያ ስልቶችን በጋሃድ ለህዝብ ማሳወቅ አያልፉት ግዴታው ሊሆን ይገባዋል። በነገራችን ላይ ለጠላት ማደርን ጫማ መላስን የትግል ስልት አድርገው የሚወሸክቱ እየበረከቱ መሆናቸውን እያስተዋልን ነው። ህዝባዊ ትግል ለምን ለሚለው መልሱ ህዝቡን የሀገሩ ባለቤት፣ የፖለቲካ ስልጣን አዛዥ፣ የሀገር ሀብት ባለድርሻ ለማድረግና የህዝቡን የመሾም እና የመሻር ስልጣን በተጨባጭ ለማረጋገጥ ነው። ህዝባዊ ትግል ሲባል በሀገር አንድነት ላይ ጥቂት ሊቃን የሚያቀራሩትን ቀረርቶ ልክ ለማሳየት ነው። ህዝባዊ ትግል ሲባል ሁሉም ዜጋ በሀገሩ ምድር ካለ አንዳች ገደብ ለመኖር፣ ለመስራት፣ ሀብት ለማፍራት ባለመብት መሆኑን በተግባር አስረግጦ ለማስጨበጥ ነው። ህዝባዊ ትግል ሲባል አያት አባቶቻችን ወራሪ ኃይሎችን ተፋልመው በደንብ አጥንታቸው ያስከበሯትን ሰንደቅ ዓላማን አክብሮ ለማስከበር የሚደረግ ግዴታ ነው። ህዝባዊ ትግል ባንቻ ግራንቻ በባንዳ በአጠቃላይ በጠባንሳ አደርባዎች የሚካሄድ ሳይሆን እነሱን ራሳቸውን ጥግ የሚያስይዝ ልክ የሚያስገባ ትግል ነው። እስከዛሬ በኢትዮጵያ የፖለቲካ ትግል ታሪክ በወለምታ በቀሚስ ማደናቀፍ ለስልጣን በማነፍነፍ ከየትኛውም አምባገነን ቡድን ጋር ያላበረ ግንባሩን ሰጥቶ እየታገለ የሚገኝ ኢህአፓ ብቻ መሆኑን ከጠባቦች ከአደርባዮች በስተቀር ታሪክ ያደመቀው ድፍን ሀገር ያወቀው ሀቅ ነው። የኢህአፓ ሀገሩ ኢትዮጵያ፣ ዜግነቱ ኢትዮጵያዊ፣ የሚታገለው ለሰፊው የኢትዮጵያ ህዝብ መሆኑን ከዛሬ 48 ዓመት በፊት የረቀቀውን ሰነድ አክብሮ ቃል ለሀገርና ለወገን የተገባ ቃል የእምነት የፍቅርዳ መሆኑን አምኖ ቃል ኪዳኑን አክብሮ ለኢትዮጵያና ለኢትዮጵያ ሰፊ ሕዝብ እየታገለ እየተሰዋ መሆኑን ስመሰክር ልቤ ሐሴት ታደርጋለች። ኢትዮጵያ ባንድነቷ ትጠናለች። ድል አድራጊው የኢትዮጵያ ሕዝብ ነው። ታየ ቶላ ነኝ ከጎላ ሚካኤል አዲስ አበባ።
ለሰው ልጅ የኩራቱ የክብርና ደስታ ምንጩ የተወለደባት ያደገባትና የኖረባት ምድር ነች። እንደ ሰው ለሚያስብ ሰው ሁሉም ኬንያ ሳይሆን ቤት ያፈራውን አብረን እንብላ ነው ማለት ያለበት። መሪውም የጎሳ ፖለቲካ ዘረኝነት ነው። ዘረኝነት ደግሞ ከሰው በታች የወረደ ሰውን የሚነክስ የምድር አውሬ ነው። በመሆኑም ዘረኞች ከመንደር ጨዋታ በላይ የሚገባቸው ፍልስፍና የለምና የጋራ አገር የጋራ መንደርና የጋራ ጀንዳ ብሎ ነገር የማይረዱ ደንቆሮዎች ናቸው። በመሰረቱ የአንተ ማንነት የሚጀምረው ገና ስትወለድ እትብትህ የተቀበረባት ቀዬ ያደግህባት ሰፈርና አያት ቅድመ አያቶችህ ደማቸውን አፍስሰው አጥንቶቻቸውን ከስክሰው ነጻነቷን ጠብቀው ባስረከቡህ እናት አገርህ ኢትዮጵያ ነው ማለት ነው። መንደርተኞች ይህን ትልቅ ነገር ትተው በየሰፈሩ እንደ ተበሳጨ የዱር ድመት ያገኙትን ሁሉ እየዋጨሩ የሚገኙት እንዳውሬ አርጓቸዋልና ተመሳሳይ አያትና ቅድመ አያቶች አሉን ብለው በፍጹም አምሩ። አርበኛ አባቶቻችን መተኪያ የሌለውን ህይወታቸውን ሲሰጡ በማንኛውም መስፈርት መተኪያ የሌላትን ሀገራችንን አስረክበውናል ብትላቸው ተረት ተረት ነው የሚመስላቸው። መቼም ቢሆን አገርን ህይወትንና እናትን የሚተካ መለኮታዊ ኃይል አለ ተብሎ የማይታመንን ገድልና ታሪክ ነው እያስቸለቸው ያሉት። አገራችን ከመቼውም በላይ አደጋ ላይ የወደቀችው ታዲያ በእነኚህ ጠባብ ብሔርተኞች አክራሪ ሃይማኖተኞችና መንጋዎች ነው። አላማቸውም እጹብ ድንቅ ከሆነ የህይወት ምንጭ ከሆነችው ከእናት አገር ነቅለው ስደተኛ ማድረግ ነው። አገርህን አስረክበህ ወደ ስደት ከማቅናት ባጭር ታጥቀህ ወኔህን ሰንቀህ ምሽግ ተራምደህ በሚገባቸው ቋንቋ አነጋግርና አገርህን ተረክበህ መኖርን ይጠይቃል። ሁሉም ነገር የሚያምረው በአገር ነውና አገርን የሚተካ ፍቅር፣ ክብር፣ ኩራትና ደስታ በየትም ዓለም የለም። ይህን ሁሉ ሊያስብለኝ የቻለው በአገራችን ላይ እየመጣ ያለውን አደጋ በመመልከት ነው። ይህ የዚህ ዛሬ በአገራችን እያየንና እየሰማን ያለነው እልቂት ዜና ትናንት በሩቅ ማለትም በሌሎች የአፍሪካ ሀገራትና በመካከለኛው ምስራቅ ስንሰማ የነበረው ሰቆቃ መሆኑ ሀቅ ነው። ይዘትና ቅርጹን ሳይለይ በተመሳሳይ መልክ እየተፈጸመ ያለውም በተደራጀ ኃይልና በትረ መንግስቱን በጨበጡት አፍለኛና ዘመነኛ ውርጋጦች መሆኑ መታወቅ አለበት። ከሁሉም በላይ ይህ በሀገራችን ተጋርጦ ያለው የሽብር አደጋ በጣም አሳሳቢ የሚያደርገው የመንግስትን መዋቅር ንዋይና ንብረት ሁሉ በእጁ ያስገባ ኃይል መሆኑ ብቻ ሳይሆን የባህር ማዶ ጠላቶቻችንም ጓዛቸውን ጠቅልለው የገቡት የፍጅት አደጋ መሆኑ ነው። ኢትዮጵያን በመጥላት የታወቁት የባህር ማዶ ጠላቶቻችንም ይህን አጋጣሚ ተጠቅመው ውርጋጥንም መንጋውንም ጠባብ ብሔርተኛውንም አክራሪ ሃይማኖተኛውን በሙሉ ለመርዳት ግለሰቦችንም ቡድኖችንና የመንግስት ባለስልጣኖችን በተናጠል እየጠሩ ግንኙነት እየፈጠሩና በራሳቸው ቁጥጥር ስር እያዋሉ መሆናቸውን በተለያዩ ዜናዎች እየሰማን ነው። ይህ ብሔራዊ አደጋ በአጭር ጊዜ ካልተገታ ነገ ሁላችንም ሰለባ የምንሆንበትና አገርም የምናጣበት ሁኔታ በግልጽ እየታየ ነው። ስለሆነም የዘመተብንን አክራሪና ዋልታ ረገጥ ኃይል በሙሉ ተጠያቂ ማድረግና አገራድንን ዘመቻ መጀመሩ ጊዜው የሚለው ብሔራዊ ግዳጅ ነው። ሌላው ይህ ዛሬ በአገራችን የተጀመረው የሽብር ዘመቻ ባንደም ሆነ በሌላ መልኩ በህዝብና በቅርጹ በእነኚህ ሀገሮች ውስጥ የሚካሄድ ከመካሄደው ስቃይና መከራ ጋር ተመሳሳይ የሆነ መምጣት ሆነ ያጠናል። በጣም በርካታ በሆነ መልኩ ተመሳሳይና ተወራራሽ ግጭቶችም ለምሳሌ ባጣዬ በወሎ በለበጣፎ በሐረር በናዝሬት በሻሸመኔ በድሬዳዋ በአፋርና ሰሞኑን ደግሞ በተጠለፉት ህዝቦቻችን ላይ የደረሰው አደጋ የታዩት ፍጅቶች በጣም ተመሳሳይ ናቸው። ይህንንም ብል ማጋነን አይደለም። አሁንም በጽንፈኞች እየተገፋ የመጣው የሽብር ዘመቻ አገራችን አቃጥሎ የሚፈጅ የቋያ እሳት ነውና ሁላችንም ውሃ ሆነን እሳቱን ለማፍራት ቆርጠን መነሳት ይኖርብናል ማለት ነው። ማለትም ይህ የሽብር ክስተት ባጭር ጊዜ ካልተገታ አገራችንና ህዝባችንን ሰላም አድርጎ እኛንም ዶጋ መዳድርጎ ለማለፍ ዝግጁ መሆኑን ጧትና ማታ ከጽንፈኞቹ እየሰማን ነው ያለነው። ይህን ልቂትና ፍጅት ብዙ ሳይገፋ ባጭሩ ለመቅጨት ደግሞ ከንፈር ከመምጠጥ ከመጠጣት መደራጀት ነክቶ መጠበቅና ጣላትን በሚገባው ቋንቋ ማናገርን ይጠይቃል። ሰላማዊ ሰልፍ ቁጭትን እንኳን ለመወጣት የሚያበቃ ተይንት አይደለምና ወንዴን ሰንቆ ባጭር ታጥቆ በለኛ ለበለሃ ብሎ የጣላትን ጎራ ሰብሮ የመሸደን ጣላት ድል ነስቶ እፎይ ማለትን የመሰለ ረፍት የለም። በመጨረሻ በተለያዩ ሀገራትና ሀገሮች እግል ሰዶ ተንፈራፍቶና የራሱን መረብ ዘርግቶ ዓለምን ሲያናጋ የኖረ የሽብር ተስቦ አገራችን ውስጥ ገብቷል ብሎ ለመናገር ይቻላል። ለዚህ ደግሞ መፍትሄው ሙስሊም ክርስቲያን ታንል በአንድ ቁመን እንደ አንድ ሰው ተነስተን በጋራ እናደባየው ጊዜው የግድ ይላል ማለት ነው። ቁም ነገሩ ጽንፈኞች በማንኛውም አገርና ህዝብ በቁጥርም ሆነ በጥራት ምን ጊዜም አናሰዎች መሆናቸው ነው። ስለሆነ ዛሬ በእግዚአብሔር ወይም አላህ ስም ብለውና ተገዝተው መንጫና ሰይፍ መዘው በራሱ በእግዚአብሔር ፍጡር በሆነው በሰው ላይ የሚዘምቱ አረመኔዎች ፈርሃ እግዚአብሔር አላቸውና ህዝብ ይደግፋቸዋል ተብሎ አይታመንም። ዛሬ ልጃገረዶችን ሲጠልፉ ሲደፉና ደብዛቸውን ሲያጠፉ ስናይ ይህ ኃይል ከስሩ ከውጭ የተያዘ መሆኑን መረዳት ይቻላል። ለምሳሌ ከጥቂት አመታት በፊት ኢትዮጵያውያንን በሊቢያ የረሸኗቸውን ስናይ ናይጄሪያ ውስጥ ልጃገረዶችን ከቦኮ ሐራም ወስደው የደፈሯቸውን ሁኔታ ስንመለከትና ዛሬ የኛን እህቶች በዚህ መልክ በወለጋ ተጠልፈው ደብዛቸው ሲጠፋ ስናይ እንደ ሀገር ሁለት ጊዜ እንድናስብ ያደርገናል ማለት ነው። ጽንፈኝነትም ሆነ ዘረኝነት የሚመጡት በዘር ሳይሆን በእምነት ነውና ይህን አይነት የጭከና እምነት ደግሞ መነሻ ምንጩ ጽንፈኝነት መሆኑ ሀቅ ነው። አክራሪና ጠባብ የፖለቲካ አመለካከት ድንበር የለውምና ነው። ይህ ሽብር ያተኮረው በአማራው በኢትዮጵያ ተዋህዶ ቤተክርስቲያን በኢትዮጵያ የሙስሊሙ ማዕከልና በኢትዮጵያ ግዛታዊና ህዝባዊ አንድነት ላይ መሆኑን ስናይ ደግሞ ተገንጣዩ አስገንጣዩ ጠባብ ብሔርተኞችና ሽብርተኞች በጋራ የዘመቱብን መሆናቸውን እንገነዘባለን ማለት ነው። ለዚህም ቤተክርስቲያን መስጊድ ታቦትና ቅዱስ የእምነት ተቋማት በሙሉ እየተቃጠሉ መሆናቸውን ማየት ይበቃል። ታዲያ መፍትሄው ምንድነው? መፍትሄው መደራጀት፣ መንቃት፣ መታጠቅና ጣላትን በሚገባው ቋንቋ ማነጋገር ሲሉ መይሳው ከምዕራብ አሜሪካ ደብዳቤያቸውን አድርሰውናል።
የድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽ ድምጽ ለሌለው የኢትዮጵያ ህዝብ ድምጽ ሆናችሁ እግዚአብሔር ለናት አገራችሁ ኢትዮጵያ ያብቃችሁ ይያልኩኝ መልእክቴን ለመላው የኢትዮጵያ ህዝብ ታሰሙ ዘንድ በትህትና እጠይቃለሁ። ወገኖቼ ለ28 አመታት ኢትዮጵያን ከፋፍሎና አዳክሞ የቆየው የዘረኛው ህገ መንግስት ሳይለወጥ የህገ በላይነት በሌለበት ህዝቡን በቋንቋና በክልል ከፋፍሎ ዜጋ በአገሩ እንደ ሁለተኛና ሶስተኛ ዜጋ በሚቆጠርበት መጤ እየተባለ በሚፈናቀልበት የሰብአዊ መብቶች በተጣሱበት በማይከበርበት አገር የስርዓቱ አፋኝና የሽብር ህጎች ባልተነሱበት ፍትህ ፈጽሞ በተነፈገበት ለ28 አመታት የዘር ማጥፋት ጭፍጨፋና ግድያ እስራት መፈናቀል ያደረሱና ያገሪቱን የህዝቡን ሀብት የዘረፉ ወንጀለኞች ለፍርድ ሳይቀርቡና ሳይጠየቁ እንዲያውም እየተሾሙ ባሉበት ሁኔታ በተደጋጋሚ በህዝብ ላይ በተለይም ያማራው ህዝብ መጤ እየተባለ መገደል መፈናቀልና መሰደዱ እንዲያውም ኢትዮጵያ በአለም ውስጥ የውስጥ መፈናቀል አንደኛ በሆነችበት በቀጠለበት ደረጃ በኦሮሚያ በቤንሻንጉል በደቡብ ክፍሎች ህዝብ እየተደበደበ በመንጫ እየታረደ በቀስት እየተገደለ ቤቱና ንብረቱ እየተቃጠለ ባለበት የክልል ስልጣንና የጦር ኃይል ፈጥበው የብሔራዊ ደህንነት ስጋት ላይ በወደቀበት በገዛ ሀገሩ ዜጋ ከቦታ ቦታ መዘዋወር አደገኛ በሆነበትና በፈለገበት ቦታ የመኖር መብት በሌለበት የእምነት ተቋሞች እየተቃጠሉና እየተዘረፉ እንዲሁም የሃይማኖት ግጭቶች እንዲፈጠሩ በሚደረጉበት በድፍረኞችና በአገዛዙ የጸጥታ ኃይሎች ድጋፍ በወገኖቻችን ላይ ግድያና ጭፍጨፋ በግብ የሚፈጸምበት በአገራችን ታሪክ ታይቶ ተፈጽሞ የማይታወቅ ዘግናኝ ግድያዎችን እና ወንጀለኞች በተደራጁ ቡድኖች በሚፈጸሙበት ስልታዊ በሆነ መልክ ወጣቱ ለዝሙት ስራ እየተጋለጠ በሱስ እንዲበከል ወጣቶች በአገራቸው ሰርቶ ማረክ ሲችሉ ወደ አረብ አገር እንዲሄዱና እንዲበዘብዙ በመንግስት ደላሎች በሚሰሩበት ለዘመናት ያፈሩት ሀብትና ንብረት በሚወድምበት ሴቶችና አረጋውያን በስቅጣጭ ሁኔታ በሚደፈሩበት በዜጎቻችን ግድያ ጭፍጨፋና ሌሎች ወንጀል በፈጸሙ ግለሰቦች ላይ እርምጃ በማይወሰድበት እንደነ ጀዋር አይነቱ ወንጀለኞች በርታ በሚባሉበትና የመንግስት ባለስልጣናት እያዩ እየሰሙ ዝም በሚሉበት የአገሪቷ ሀብት ተዘርፎ ከአገር በሸሸበት ዝርፊያውን መሬት መቆራመቱ ባልተረኞች በቀጠለበት ስርዓተ ትምህርቱ ደረጃው እጅግ በወደቀበት የትምህርት ፖሊስ ቀረጻ ባለሙያዎች አግልሎ በወያኔ የኢህአዴግ ካድሬዎችና ኢትዮጵያን ጥገኛቸው ለማድረግ በሚፈልጉ የውጭ ኃይሎች ሆን ተብሎ አገርን ለመጉዳት በእቅድ በሚሰራበት ዜጎች የጤና አገልግሎትና መድኃኒት ሳያገኙ በማይችሉበት ተላላፊና የብክለት በሽታ በበዛበት በተለያዩ አገራችን ክፍሎች ባሉ ዩኒቨርሲቲዎች ዘርና መሰረት ያደረገ ግድያ በሚካሄድበት በዩኒቨርሲቲዎች የትምህርት አገልግሎት በተደጋጋሚ በሚቋረጥበት በማይሰጥበት ኢትዮጵያን ታሪክ አልባ ለማድረግ ወጣቱ አገሪቷን ታሪክ እንዳያውቅ በተረኞች የአገሪቱ ታሪክ ሆን ተብሎ በሚደለዝበት የውሸት ታሪክ በሚዘጋጅበት በአሁኑ ወቅት ወገኖቼ የኢትዮጵያ ህዝብ ለስልጣን የሚያበቃውን የሽግግር መንግስት ጥያቄ እምቢ ተብሎ 28 አመታት ሙሉ በውሸት ስልጣን ላይ ለመቆየት የተጠቀሙበት የማጭበርበርና የቧልት ምርጫ ማለትም የምርጫ ቦርድ የመከላከያው የፖሊስ የደህንነቱ የፍርድ ቤቱ እና የሚዲያው ተቋሞች ለስርዓቱ አገልጋይ በሆኑበት ገዢው ፓርቲ በመንግስት ገንዘብና ሚዲያ 24 ሰዓት በሚጠቀምበት በተቃዋሚ ስም የነርሱ ደጋፊዎች ተቃዋሚ መስለው በተኮለኮሉበትና እነተኛ ተቃዋሚዎች በአፈና ተራክመው ከክልላቸው ውጭ መንቀሳቀስ ከተውንም በማይችሉበት ሁኔታና የሀገሪቱ ጸጥታ በሚያስተማምንበት ወቅት አሸናፊው ኮዲ በታወቀበት ሁኔታ ምርጫ መሳተፍ ማለት ለሚፈጠረው ህዝባዊ ቀውስ የሀገር የመበታተን አደጋ የባለትረተኛው ፓርቲ ተባባሪ ደጋፊ ከመሆንና በዚህም ከስርዓቱ ጋር አብሮ ተጠያቂ ከመሆን ውጭ የሚፈይደው ነገር አለመኖሩን ለማስገንዘብና ለማሳሰብ እፈልጋለሁ። ኢትዮጵያ ከጥፋት ማዳን ዛሬ ነው ነገ ይዘገያል ወገኖቼ ኮሮኔል አብይ ከመጣ ጀምሮ በአጠቃላይ ከ40 በላይ ቤተክርስቲያኖች ተቃጥለው ከ5 በላይ መስጊዶች ተቃጥለው 3 ሚሊዮን ህዝብ ከቤቱ ተፈናቅሎ ሆምለስ በሆነበት ሀገር ከ40 ሺህ በላይ የኮሌጅ ተማሪዎች ከትምህርት አቋርጠው ያገሩ እቁ ጄነራሎች በስመ ኩዴታ ተገለው የታወቀው ኢንጂነር በጠራራ ፀሐይ ተገሎ ህግ የበላይነት በሌለበት ሀገር ይባስ ብለው አሁን ደግሞ የወደፊቱ ዶክተሮች ኢንጂነሮች አስተማሪዎች ወዘተ ሊሆኑ የደረሱትን ተማሪዎች ወላጆቻቸው ጫማ ሳይለብሱ ከዕለት እንጀራቸው እየቆጠቡ ነገ ትጦረኛለች የነሱን ልጅ ልጅ አያለው ብሎ በተስፋ ሲያስተምራቸው የነበሩትን የሆኑት እህቶቻችን ወንድሞቻችን በተለይ አማራውን እያሰሩ እያገረፉ ብልት እየቆረጡ እየገደሉ ናቸው። ወገኖቼ ልቤ ደምቷል። የኢትዮጵያ ህዝብ እየተደገሰ ያለው ጥፋት በኢትዮጵያ ህዝብ ትግል ድባቅ ይመታል። የኢትዮጵያ ህዝብ አገሩን ከጥፋት ያድናል። ከዛም ሁሉም ያካተተ የሽግግር መንግስት ይመሰርታል። ድል በትግል ላለው አመሰግናለሁ። እግዚአብሔር ይስጥልኝ። ከዚራ ከቺካጎ
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች እና አድማጮች ልባዊ ሰላምታይ ድረሳችሁ። ደብዳቤን በመስካና ልጀምር። አማቱማ ሰሞኑን የኢሃፓ አመሰራረትን አስመልክተው የውሽካቶችን ቀስም የሰበረ ያንጃዎችንና ያሽቃባጮቻቸውን አንገት ያስደፋ አድርባዮችን ከነግሳንግሳቸው ያነጠፈ ታሪክ በበሰለ የታሪክ ወግ አተራረክ አቀረቡልን። ሃማ ከዚህ ቀደምም የኢሃፓን ጽንሰትና ውልደት አስመልክተው ታሪኩን በስሚስሚና በስማበለው ለምናውቀው ሐቁን አስጨብጠውናል። አማ ውድ ጊዜያቸውን ተጠቅመው የኢሃፓን አመሰራረት ስራ አስጨበጡን ልባዊ ምስጋናዬን ማቅረብ ወዳለሁ። ብዙዎች ኢሃፓ ባለፈበት ያላለፉና በኢሃፓ ላይ ግፍ የፈጸሙ ዛሬ የኢሃፓ ታሪክ ጸሐፊዎች እየሆኑ ራሳቸውን መስራች ራሳቸውን የዚህ ወይም የዚያ ከፍተኛ ኮሚቴ አባል እያደረጉ በመጽሐፍ ስም ቡቱቱ ዘባተሌዎችን የጻፉ ብዙ ናቸው። ብዙ እበቶች ኢሃፓን በጭቃ ለቀለቁ ወደፊትም አይለቀልቁም ለማለት አያስደፍረኝም። ሆድና ገንዘብ እንኳን ድርጅትን እናተንም ሚስተንም ያሸጣሉ ይባላልና እናያለን። ኢሃፓ የተመሰረተው ለኢትዮጵያ ህዝብ የነጻነት ትግል የግድ በመሆኑ እንደነበር መረዳት ይችላል። ኢሃፓን ለመመስረት የግድ ያለው ሁኔታ በአጼ ይመራ የነበረው የፊውዳላዊ ፈላጭ ቆራጭና የባሪያ ፈንጋይ አገዛዝ በህዝብ ላይ እያደረሰ የነበረው መጠነ ሰፊና ዘግናኝ ጭቆናና ብዝበዛ እንደነበር ማየት መገንዘብ ይቻላል። በአጼው ዘመን የባሪያ ፈንገላና ንግድ በአዋጅ መሻሩ ቢነገርም በነ ደጃዝማቾቹና ራሶቹ ቤቶች ባሪያዎች ከጀንበር መውጫ እስከ ኩለለሊት በነጻ ጉልበታቸው ይበዘበዝ ነበር። አልፎ ተርፎም አንዱ ደጃዝማች ለሌላው ወዳጁ ካሉት አገልጋዮች መካከል በስጦታ ይቸር ነበር። በባሻ በባላምበራስ በመሳሰሉት ማዕረግ የነበሩ የባሪያ ንግዱን በማናለብኝነት ቀጥለውበት ነበር። ይህ የገዘፈ የታሪክ ሀቅ ነው። አንዳንዶች እንደ መልካም ወግ አባቶቻቸው ወይም አያቶቻቸው ባሪያዎች እንደነበሯቸው ሲያወሩ በጉራ መሆኑን ልብ ይሏል። የማዘር ጎመን ዘር ይባል የለ። ኢሃፓ ሲያሚዮን አብዮታዊ ለምን አለው ለሚለው ምላሹን ማብሰልሰል ተገቢ ይሆናል። ያን የገማ የገለማ ስርዓት ከስር መሰረቱ መንግሎ ህዝባዊ መንግስት ለመመስረት አብዮት የግድ ነበርና ነው። ንጉሱ በየጎዳናው ሲጓዙ በጣት ለሚቆጠሩ መንገደኞች አንዳንድ ብር ይሰጡና በየሰበቡ በቤተ መንግስት ግብር ግብዣ ያደርጉ እንደነበረው የዛሬው ንጉስ በሉኝ የወያኔን የዘረኝነት ጡጦ እየጠባ ያደገው ወጣቴም የቤተ መንግስት ግብር እያካሄደ ከንቱ ውዳሴን ሲጠብቅ እያየን ነው። የኢሃፓ መስራቾች የነበሩት የዚያኔ በነበሩበት የወጣትነት እድሜ አውጥተው አውርደው ስያሜውን እንዲህ ማድረጋቸው የቱን ያህል አመዛዛኝ አእምሮ እንደነበራቸው የሚያሳይ መሆኑን መረዳት ያስችላል። ኢሃፓን በሶሻሊስትነት የሚከሱት አንድም ቀፌዎች አለያም ያኔ እንደተነከሩ ተዘፍስፈው የገሙናቸው የሀፓ ሶሻሊዝምን መስመሩ አድርጎ መነሳቱ የግድ ነበር ተብሎ በስፋት የተነገረ በመሆኑ መዘርዘሩ አስፈላጊ አይሆንም። በዚህ ዘመን ከዘረኛው አገዛዝ ጋር የሚያረጠርጡ የፖለቲካ መስመራቸው ካፒታሊስት መሆኑን ሲለፈልፉ ካፒታሊዝም ምን እንደሆነ ያወቁ ወይም አሜሪካን ያስደሰቱ መስሏቸው ሲዘላብዱ ማየትና መስማት ተገደናል። ከካፒታሊዝም የተረፈን በጠራራ ፀሐይ ዘረፋ ስራ መቀጠርና እድገት ቀድሞ ባምቻ ጋብቻ የነበረው ለ29 አመታት በጎሳ ላይ መሆኑ የኑሮ ውድነት ሰማያዊ ሰማያት መጠጋቱ የካፒታሊዝም ቸርነት የቁማር መስፋፋቱ ያደንዛዥ ጾች መደብሮች ይፋ በሚባሉ ኔታ መፍላታቸው ትምህርት በሸቀጥነት ደረጃ በመውረዱ የህክምና ትምህርት ሳይቀር እንኳን ጥራቱ አነጋጋሪ የሆነ መምጣቱ ከዩኒቨርሲቲ የተመረቁ ወጣት ልጃገረዶችን ጨምሮ በእርቃን መደነሻ ቤቶች እንዲሰማሩ መደረጋቸው የኢንዱስትሪ መንደሮች የሚባሉ የወጣቶች ላብ ዕውቀትና ቅስም መስበሪያ ማዕከላት እንደ አሸን መስፋፋታቸው የሰራተኛ ማህበራት ማቋቋም መከልከሉ ሰራተኞች የደሞዝ የጤና ሌሎች የሥራ ደህንነት መብታቸውን ለማስከበር የሥራ ማቆም አድማ መምታት እንደ ወንጀል መቆጠሩ በየከተሞች በሺ የሚቆጠሩ ሰዎች ከመንደራቸው ከመኖሪያቸው መፈናቀል የህፃናትና የወጣቶች የጎዳና አዳሪነት መበራከት በየአመቱ ከ3 ሚሊዮን በላይ አዳዲስ ወጣቶች የሥራ አጥ ወጣቶችን ቁጥር የሚከላከሉበት ካገዛዙና ከወያኔ ጋር እየተሞዳመዱ የሚገኙት ፖለቲከኞች በሉን የሚሉት በቁማቸው ደጋግመው የሚዋሹ ተንቀሳቃሽ አስከሬኖች ይሆኑበት ገንዘብ እንደ ተራ ወረቀት እየታተመ በየገበያው በስፋት በመሰራጨቱ የገንዘብ ግሽበት ልጓም ማጣት የጎሳ ፖለቲካ ህዝብን ማፈናቀሉ የጎሳ ፖለቲካ በተለይ በአሁን ወቅት የጠባብ ጽንፈኛና አሸባሪ የኦሮሞ ድርጅቶች ጡቶች እየቆረጡ ብልት እየሰለቡ እጅና እግር እየቆረጡ ቤት እያቃጠሉ የእምነት ተቋማትን በእሳት እያጋዩ በተለይ ታዳጊ ወጣት ልጃገረዶች ለሁለት ወራት ጠልፈው በዝምታ መታለፋቸው ባንክ ዘርፈው ዝም መባላቸው ወዘተ የካፒታሊዝም ትሩፋቶች ክርፋች ናቸው። አንዱ የዜግነት አንዱ የብልጽግና ሌላው በጥንቆላ የተገኙ የሚመስሉ የፓርቲ ፍያሚዎች የካፒታሊዝም ማጭበርበሪያ ማደናገሪያዎች ናቸው የሚል ክርክር አለኝ። ዛሬ ብርሃኑ ነጋና አገላጋዮቹ ለመተፋት ያበቃቸው ወሽካቶች በኢትዮጵያ ህልውና ከገንጣዮች ከኦነግና ከኦብነግ ጋር አስሬ ተደራድረው አስሬን ያልሰመረላቸው አገር አፍራሽ ጉዶች በመሆናቸውና በርካታ ወጣቶችን በሻቢያ በማስገደላቸው ነው። አዲስ ያሜ ሲሰየሙ ዜግነት ያሉበት ሰበቡ የኢትዮጵያ ህዝብ የማለት ሐሞቱ ስለሌላቸው መሆኑን ዛሬ ህዝብ በማወቁ አክትፍ እንዳላቸው ማየት በመቻሌ ደስተኛ ነኝ። ያጉራ ዘለሉ ኮሎኔል ብልጽግና ተብየውም ውስጥ ውስጡን ጠባብ ላይላዩን የማደናገሪያ ያሜ ማድረጉ አጭበርባሪነቱንና ወንጀሉን ለመሸፈን ያደረገው ከንቱ ልፋት መሆኑ እየታየ ነው። ልብ ሊባል የሚገባው ህዝብን እየዘረፈ እና በለጽጋለ ማለቱ ሲሆን ይህ በራሱ ዘረኛው አገዛዝ የቱን ያህል በግብዞች እንደታጨቀ የሚያሳይ ነው። ሊጠየቅ የሚገባው የማን ብልጽግና የጽንፈኛ ዘረኞች የባዕዴን የኦህዴድ የህወሓት የደህዴንና የመሰሎቻቸው የፖለቲካ ኩባንያዎች ብልጽግና ማለት መሆኑ የሚጠፋው የለም። የኢትዮጵያ ህዝብ ክብሩን ሞገሱንና ነጻነቱን የሚጎናጸፈው በቆራጥና በተባበረ ትግሉ ብቻ ነው። ለዚህ ነው ኢያፓ መሬት ቆንጥጦ ያኔ የዛሬ 50 አመታት ግድም ሀብሎ ደሙን እያፈሰሰ ህይወቱን እየገበረ የጀመረውን ህዝባዊ ትግል አብዮታዊ ለውጥ ለማምጣት የኢትዮጵያ ህዝብን የፖለቲካ ስልጣን ባለቤት ለማድረግ ከኢትዮጵያ ህዝብ ጠላቶች ከዘረኞች ከጠባቦች ከአድርባዎች ከጽንፈኞች ካንጃዎች ከተንበርካኪ ጫማላሾች ጋር ጉርባ ለጉርባ ተያይዞ ትግሉን የቀጠለው ኢያፓ ድል የኢትዮጵያ ህዝብ ድል ነውና ህዝባዊ መንግስት ሲቋቋም ያኔ የድል መለከት ይነፋል። የቱንም ያህል የኢትዮጵያ ህዝብ ጠላቶች ቢበረቱ ገለባዎች ናቸውና ድሉ የህዝብ ነውና እናቸንፋለን ሲሉ መልእክታቸውን ያደረሱን ዋሲሁን ከሳቢያን ድሬዳዋ ኢትዮጵያ ናቸው።
የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርብላችኋለሁ። ኢትዮጵያ ፖለቲከኛነትን ለስማቸው መጠሪያ ካልሆነ በስተቀር የፖለቲካ ዕውቀቱ ስነ ምግባሩ ባህሉና ስብዕናው በሌላቸው አገዛዞችና ተቋሚ ነን ባይ የፖለቲካ ደናቁርቶች እየደረሰ ያለው ግፍና መከራ ከጊዜ ወደ ጊዜ አስከፊ የሆነ መጥቷል። ጥራዝ ነጠቅ ፖለቲከኛነትና ስርዓት አልበኝነት ቢባል ሐሰት ወይም ውሸት ብሎ የሚከራከር ማን ነው? ፖለቲከኛነት የሚሰማ ጆሮ የሚመለከት አይን የሚያገናዘብ ህሊናን ጠያቂ ሆኖ እያለ እንደ መርፌ ቀዳዳ ጥብብ ብለው ኢትዮጵያ ካልተበታተነች ህዝቧም እርስ በርስ ካልተጫረሰ ባይ የፖለቲካ ደናቁርቶች ከስልጣን ማማ ወጥተዋል። ከፊሎቹ የህቡ መንግስት ነን እያሉ ይህንኑ መሰሪ ዘረኝነታቸውን በተቀናጀ መንገድ በመፈጸም ላይ ይገኛሉ። ፖለቲካ ዓላማ አለው። ዓላማው ደግሞ ለሀገር ልዕልና መቆም፣ ለዜጎች ሰብአዊና ዲሞክራሲያዊ መብት መከበር፣ ከህዝብ ጋር ሆኖ መታገል ማታገል እንጂ ፖለቲካ በሀገር ጸር ሆኖ መሰለፍን፣ የዜጎች ሰብአዊ መብቶች መግፈፍ፣ ክብራቸውን ማዋረድ ወይም ሰውነትን እየደፈጠጡ ከአውሬዎች ጋር ማመሳሰል ወይም አውሬያዊ ተግባር መፈጸም ሊሆን በፍጹም አይቻልም። የፖለቲካ መሪ ፖለቲከኞችን ሁሉ ጊዜም ተማሩ፣ አንብቡ፣ ወቁ፣ መማር በፍቅር መማር፣ ለሀገራዊ አንድነት መማር፣ የሰው ልጅን ሁሉ ለማክበር መማር፣ የተወለዱበትን ህዝብ ባህል፣ ኢኮኖሚ፣ ታሪክ፣ ስነልቦናን፣ ፍልስፍናውን ወዘተ ሁሉ በማወቅ እንጂ ለመግደል፣ ንብረቱን ለማውደም፣ የሰው ልጅን ሰውነት ለመካድ ከሆነ ፖለቲከኛ መሆን ወይም መማር የማያስፈልግ መሆኑን ስነ ምግባሩ ግድ ይላል። ፖለቲከኞች ምርጫቸው፣ መንገዳቸው፣ አስተምሯቸው፣ ግብና ዓላማቸው ምን ጊዜም እውነት እንጂ ውሸት፣ እምነት እንጂ ክህደት ሊሆን እንደማይችልና እንደማይችል የፖለቲካ ስነ ምግባር ግድ የሚለው እውነት ነው። እንዳለመታደል ሆኖ ኢትዮጵያ ዛሬ አይጽፍ ደብተራ ክንፍ የሌለው አሞራ እንዲሉ አይነት እጣ ፈንታ ገጥሟታል። ጸረ ህዝብና ጸረ ሀገር የሆኑ አገዛዞችን መታገያ በተምሳሌት የነበሩ ዩኒቨርሲቲዎች ዛሬ የጎሳ ግጭት መፋለሚያ መድረኮች ሆነዋል። እንደነ ቦኮ ሐራም የንጹሃን መታገቻ መድረክም ሆነዋል። የትንሿ ኢትዮጵያ ሞዴልነታቸው ወደ ተበጣጠሰች ኢትዮጵያነት እንድትለወጥ ጥረት የሚያደርጉባቸው ተቋማት ተቀይሯል። እነዚህን ከፍተኛ የትምህርት ተቋማት ወይም አቁራ ዘለልነትና የዘር ፖለቲካ ማራመጃነት የለወጧቸው ተማሪዎች ብቻ ሳይሆኑ እነ ፕሮፌሰርና ዶክተር ጭምር የመሆናቸው ጉዳይ ዩኒቨርሲቲዎቻችንን የመማርና የውቀት ምልክትነታቸው ወደ ድንቁርና መንደርነት ራሳቸውን እየለወጡ መምጣታቸውን ጠቋሚ ብቻ ሳይሆን የማፈሪያ የመዋረጃና የትንሽነት መለኪያዎቻችን እየሆኑ መምጣታቸውን ያረጋግጡልናል። የውሸት ታሪክ መፍጠሪያ ጉሮኖች ሆኗል። በውሸት ትርክት ህዝብ ለህዝብ እየተጋጨ ነው። በጥቅሉ በሀገራችን እንዳሸን እየፈሉ ባሉ ዘረኞችና ጽንፈኞችና ተባባሪ የባዕድ ሀገራት ጥምር ሴራ የሀገራችን ሉዓላዊነትና የዜጎቿ ህይወት ከፍተኛ አደጋ እየተጋረጠበት ይገኛል። ውድ ፍኖቶች፣ ሉዓላዊነታችን ከአደጋ ላይ ወድቋል። ሉዓላዊነታችን ተደፍሯል። ሉዓላዊነታችን ለከፍተኛ አደጋ ተጋልጧል ወዘተ ሲባል በተደጋጋሚ ይሰማል። የሉዓላዊነታችን ከአደጋ ላይ እየወደቀ ለአደጋ እየተጋለጠ ማምጣቱ እንኳንስ ጠባቦችና ጽንፈኞቹ መንግስት ነን፣ ተቋሚዎች ነን፣ ምሁር ነን፣ ጋዜጠኞች ነን ወዘተ ላይ እንዳደጋ ሲስተዋል አይታይም። እውነታው ግን የኢትዮጵያ ሀገራችን ሉዓላዊነት ጸጉራ ሙሻ አለ ሲሉት ይሞታል እንዲሉ አይነት የሆነ መምጣቱን እንኳንስ እኛ ኢትዮጵያውያን ጎረቤቶቻችንና የዓለም ህብረተሰብ ጠንቅቀው ያወቁት መጥቷል። ለመሆኑ ሉዓላዊነት ምንድነው? የሉዓላዊነት አደጋዎቻችንስ ከምን ላይ ደርሰዋል? መገለጫዎቹስ ምንድናቸው? ወዘተ ትንሽ ማለት ፈለኩና ይህችን ደብዳቤ ወደ እናንተ ላኳት። እነሆ ሉዓላዊነት በእንግሊዘኛው ሶቨሬኒቲ ለሚለው ቃል የተሰጠ ትርጓሜ ነው። ሉዓላዊነት የቃል በቃል ትርጓሜው ነጻነት ማለት ሲሆን የሉዓላዊነት ፖለቲካዊ ትርጉም ግን ሰፋና ጠለቅ ያለም ነው። መገለጫዎቹንም በሶስት መንገድ መመልከት ይቻላል። ሶስቱም እርስ በርሳቸው የተያዙ መሆናቸውንም ልብ ይሏል። ሀ የመጀመሪያ የሉዓላዊነት መገለጫ ወደ ተግባር የሚቀየረው ህዝብ በራሱና በሀገሩ ጉዳይ መሳተፍ የሚችልበት የመወሰን ስልጣኑ መገለጫ ነው። የህዝብ ሉዓላዊ የስልጣን ባለቤትነት በማንም የሚገደብ በማንም የማይገሰስ ወይም ተጽኖ የማይደረግበት ነው። ወኪሎቹን በፍትሃዊና በዲሞክራሲያዊ ምርጫ በተለያዩ መንግስታዊ እርከኖች ላይ በወከልና እንዲሁም በኮንትራክት የሚሰጥበት ሂደት ነው። የህዝብ ሉዓላዊ የስልጣን ባለቤት ሲባል በመርጫው ክሎ ማስቀመጥ ብቻ ሳይሆን ተወክለኛለህ ብሎ ያስቀመጠውን ግለሰብ ወይም ቡድን ማውረድ ወይም በኮንትራክት በተሰጠ የሰጠው ወክልና ማቋረጥ የሚችልበትን ስልጣን የሚያገኝበት ዲሞክራሲያዊ ሂደት ነው። ህዝብ የሉዓላዊ ስልጣኑ ባለቤት መሆኑ የሚረጋገጥበት በዲሞክራሲያዊ ባህል ውስጥ በሚፈጠር ፍትሃዊና ዲሞክራሲያዊ ምርጫ ብቻ መሆኑን ልብ ይሏል። አፋኝና ዘረኛ አገዛዞች ባሉበት ሁኔታ ፍትሃዊና ዲሞክራሲያዊ ምርጫ የሚታሰብ አይሆንም። ተገዢው ህዝብ ሉዓላዊ የስልጣን ባለቤትነቱን በእጁ የሚያስገባበት ሂደትም ይዘጋል። በዚህ አይነት ብልሹ የምርጫ ሂደቶች ውስጥ ሉዓላዊ የስልጣን ባለቤቶች መሆን የሚችሉት አገዛዞች እንጂ ህዝብ ሊሆን እንደማይችል ከግማሽ ምዕተ ዓመት ያላነሱ የይስሙላ ምርጫዎች ቁልጭ አድርገው አሳይተውናል። በፋሽታዊ ወታደራዊ ደርግ የተደረጉ የይስሙላ ምርጫዎች ሉዓላዊ የህዝብ ስልጣንን ለእነ መንግስቱና አገዛዛቸው ሰጠ፣ ህዝቡን የስልጣን ባለቤት አላደረገም። ባለፉት 28 ዓመታት በወያኔ የተደረጉ ተከታታይ የማስመሰያ ምርጫዎች ሉዓላዊ የስልጣን ባለቤቶቹ የወያኔ አገዛዞች እንጂ ህዝብ አልነበረም። ይህ የዲሞክራሲ መርህ መገለጫ መሆኑ የሆነ የህዝብ ሉዓላዊ የስልጣን ባለቤትነት እየተቀማ እየተካደ እየተነጠቀ ለበርካታ 10 ዓመታት የባጀ መሆኑን ትተን የዛሬዎቹን የነ ኮሎኔልን ወደ ስልጣን አወጣጥና የግንቦት 2012 ምርጫ ወዴት ተወስደናለች ብሎ መጠየቅ እጅግ አስፈላጊ ጉዳይ ነው። ኮሎኔሉ ካነሳቱ ጀምሮ ወደ ስልጣን የወጣበትና በአደባባይ እኔ አሻግራቸዋለሁ ጩኸት ጸረ ዲሞክራሲ በሆነና በተለመደው የተሳሳተ ጉዞ የተቃኘ ነው። እኔ አሻግራቸዋለሁ ጩኸትና ተግባር ከዲሞክራሲያዊ መርህ አኳያ ሲመዘን ከተራራ የገዘፈ ስተት ነው። በሌላ በኩል በቀጣይ 2012 ዓ.ም ምርጫ ካልተካሄደ ሞተን እንገኛለን ባዮቹም ሆኑ አገዛዙ ውሳኔ ጸረ ዲሞክራሲና ጸረ ሀገር ሊሆን እንደሚችል ለመተንበይ ጠቢብ መሆንን የሚጠይቅ ጉዳይ አይደለም። ሁሉም የህዝብ ስልጣን ገፋፊዎች ናቸው። ትላንትናም ነበሩ። በውስብስብ ችግሮች የተተበተበችው ኢትዮጵያና ዜጎቿ ዘላቂ መፍትሄ ያገኙ ሰላምና መረጋጋት ይፈጠር የምንል ከሆነ የ2012 ዓ.ም ምርጫ መካሄድ ሳይሆን መታሰብም የለበትም። ይህንን የሚያስቡ ወይም የሚያልሙ ለኢትዮጵያና ለኢትዮጵያውያን ዘላቂ ሰላምንና የህዝብ ሉዓላዊነት የስልጣን ባለቤትነት የማይዋጥላቸውና የማያስጨንቃቸው ናቸው። ስልጣን ለግል ጥቅምና ከንቱዝና ማጋበሻነት የሚቃዡ ስሜታውያንና ጸረ ኢትዮጵያዊ ስብስቦች ናቸው። የኢትዮጵያ ውስጥ ለግማሽ ምዕተ ዓመት ያህል ስርነቀል ለውጥ ሲጠየቅ ካገዛዞች ሉዓላዊ የስልጣን ባለቤትነት ወደ ህዝብ ሉዓላዊ የስልጣን ባለቤትነት እንሸጋገር ማለት ነው። የስልጣን ባለቤት እኔ ነኝ እንጂ አውቀልሃለሁ ባዮች አይደሉም ማለት ነው። ይህ ደግሞ ፍትሃዊ ዴሞክራሲያዊም ህዝባዊ ጥያቄም ነው። ሁለተኛው የሉዓላዊነት መገለጫ በዳር ድንበር ይገለጻል። አጥር የሀገራችን ዙሪያ ገባ መስመር ማለትም ነው። የወያኔ ህገ መንግስትና አገዛዛቸው የሀገር ዳር ድንበር አጥርን አፍርሰዋል አስደፍረዋልም። ቅድመ ወያኔ ኢትዮጵያ ከራስ ቃስር እስከ ሞያሌ፣ ከኦጋዴን ምስራቃዊ ጫፍ እስከ ኦክቦ ጋምቤላ ጫፍ ድረስ የተዘረጋ ሉዓላዊ ዳር ድንበር እንደነበረን እናውቃለን። የዚህ ሉዓላዊ አጥርና ዳር ድንበር ትርጓሜ በዚህ ዳር ድንበር ውስጥ ተከልለው ያሉ ዜጎች የዚህ ምድር ባለቤቶች መሆናቸው ብቻ ሳይሆን ይህ ዳር ድንበራቸው በማንም በምንም ስንዝር መሬት እንኳን ሊነካ የማይችል አጥር ነው። በዚህ ዳር ድንበር ውስጥ ተከልለው ያሉ ኢትዮጵያውያን ናቸው። ሁሉም ኢትዮጵያዊ በፈለገበት ቦታ የመኖር፣ ወደ ፈለገበት ቦታ የመንቀሳቀስ፣ በፈለገበት የሀገሪቱ አካባቢ ሀብት የማፍራት መምረጥና መመረጥ በማንም የማይገሰሱ መብቶች ናቸው። በዚህ ዳር ድንበር ውስጥ በሚኖሩ ዜጎች በባድ ኃይል ጥቃት አልተፈጸመባቸውም ብሎ መጠየቅ ተገቢ ነው። በመራብ ኢትዮጵያ ጋምቤላ አካባቢ የተጠለፉ ህፃናትን ማስተዋወስ ይቻላል። ንብረታቸው ተዘርፏል፣ ይወጣፍቷል። በኢትዮጵያ የሀገር ሆነ የዜጎች ለዋላዊነት መደፈርን ከዚህ የበለጠ ማስረጃ ማምጣት አይቻልም። በሌላ በኩል የጎንደር መሬትን ለሱዳን አሳልፎ መስጠት እጅግ አሳፋሪ የሆነ የሉዓላዊነት መደፈር ምልክት ነው። ባርነት ወይም ነጻነት በሚል የማይመረጥ ምርጫ ኤርትራን ማስገንጠል፣ ኢትዮጵያን የባህር በር አልባ ሀገር ማድረግ፣ ወንድማማችና እህትማማች ህዝቦችን ማለያየት ትልቅ የሉዓላዊነት መደፈር ምልክት ነው። በመጨረሻም ማንም ኢትዮጵያዊ በየትኛውም የሀገሪቱ አካባቢ የመኖር በነጻነት የመንቀሳቀስ ሀብት የማፍራት በኩል የመታየት የመዳኘት ሉዓላዊ መብቶቹ በገዛ ሀገሩ የተረገጠና የተደፈጠጠ መሆኑን በየለቱ የምናየው ስለሆነ መካድ አይቻልም። አመሩሃ ሶስተኛው የሉዓላዊነት መገለጫ በማንም በምንም ሊገሰስ ወይም ሊደፈር የማይችል የነጻ ሀገርነት መገለጫችን ነው። ኢትዮጵያ ከሊግ ኦፍ ኔሽን እስከዛሬው ተባበሩት መንግስታት ሉዓላዊ ሀገርነት ዕውቅና የተሰጣት ነጻ ሀገር መሆኗ ብቻ ሳይሆን በማንም ወራሪ ኃይል ሳትደፈር ነጻነቷን ጠብቃ የኖረች ጥቁር አፍሪካዊነት የተላበሳት ሀገር መሆኗን ማንም የማይክደው የታሪካችን አኩሪ ገድል ምስክራችን ነው። ኢትዮጵያ ዛሬ ሉዓላዊ ነጻነቷ የተከበረባት ሀገር ሳትሆን በባዕድ ተጽዕኖ ስር ያደረች መሆኗን ከካድን ተሳስተናል። ከ1790 እስከ 1889 ድረስ የኖረው እንግሊዛዊ የህግ ባለሙያና የሉዓላዊነት ጠበብት ጆን ኦስቲን የሉዓላዊነት ትርጓሜን በግዛት አንድነት፣ በህዝብ የስልጣን ልዕልና ባለቤትነት እንዲሁም በዓለም አቀፍ ዕውቅና አጥሮ ያስቀመጠው የሉዓላዊነት ትርጓሜ ዛሬም እንዳለና እንደተጠበቀ ነው። ጆን ኦስቲን ቀጠል በማድረግም የሀገርና የህዝብ ሉዓላዊነት እንዴትና በምን ምክንያት ይደፈራል ወይም ይፈርሳል ብሎ ከጠየቀ በኋላ የሚከተሉትን ያስቀምጣል። የመጀመሪያው የሉዓላዊነት መዳከም ወይም መደፈር ሊመጣ የሚችለው አንድ ሀገር በባዕድ ወራሪ ጥቃት ሲፈጸምባትና ስትወረር ወይም በዘመኑ የዓለም አቀፍ የፖለቲካ ቧልት ጨዋታ በሆነው የእጅ አዙር ቅኝ አገዛዝ ስር ስትወድቅ መሆኑን አሳምሮ ያስቀምጠዋል። ዛሬ እንግሊዝ፣ አሜሪካ፣ ሳውዲ አረቢያ፣ ኤሚሬትስ የመሳሰሉ አገራት በሀገራችን ጉዳይ ጣልቃ እየገቡ እንዳስፈለጋቸው ማብካት መቻላቸው የሚነግረን እውነት የሉዓላዊነታችንን መደፈር እንጂ መከበርን በምንም መልኩ አይገልጽልንም። ሉዓላዊነታችንን ማክበርና ማስከበር የሚችል ኢትዮጵያዊ መንግስት ማጣታችን የሉዓላዊነታችንን መደርመስና መዳከም ሌላው አስከፊ ገጽታችን ነው። የሉዓላዊነትም ሆነ የሀገሩ ሉዓላዊነት መከበር ዋነኛው ተዋናይ የኢትዮጵያ ህዝብ ነው። ይህንን ጠንቅቀው የሚያውቁት የዘመኑ ዘረኛ አገዛዞች እነ ወያኔ፣ ኦህዴድ፣ ብአዴን፣ ደኢህዴንና ኦነግና ጀዋር ኢትዮጵያውያንን በቋንቋ በብሔር ብሔረሰብ በጎሳ በሃይማኖት እየከፋፈሉ በኢትዮጵያ አንድነትና ለሀገሩ ሉዓላዊነት መከበር ተባብሮ እንዳይታገል አብሮ እንዳይኖር ሳይቀር እየከፋፈሉት ይገኛሉ። የተከፋፈለ ህዝብ በጥላቻና በጥርጣሬ እንዲተያይ የተሰራበት ህዝብ እንኳንስ ሀገሩን ራሱንም ከጥቃት መከላከል አይቻለው። ኢትዮጵያን ለመቀራመት ሲጎመጁ የነበሩ የባዕድ ኃይላትና ሀገር በቀል አሽከሮቻቸው አልተሳካላቸውም ማለት አይቻልም። ይህንን አሳፋሪ አገዛዝና በዙሪያው የተኮለኮለ ዘረኞችና ጽንፈኞችን ከነቆሻሻ አስተሳሰባቸው ከምድረ ኢትዮጵያ ነቃቅሎ ለማጥፋት መፍትሄው ተባብሮ በአንድነት መታገል ብቻ ነው። በኢትዮጵያዊነታችን ከተባበርን እናሸንፋለን፣ ከተበታተንን እንሸነፋለን። ስለዚህ እንተባበር፣ እንታገል፣ ያለ ጥርጥር ጠላቶቻችንን ሁሉ እናቸንፋቸዋለን ሲሉ ደምሴ ደገፋው ከአዲስ አበባ ደብዳቤያቸውን አድርሰውናል።
አድማጮቻችን፣ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Take a hand in the light. ሰላም ለትና አገሬ ራብ ተፋ